ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የካቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። በሐዋሳ ከተማ ከትላንት በስቲያ መስከረም 29 2011 ዓ.ም ምሽት በተለምዶ አሮጌው ገበያ ተብሎ በሚጠራው አካባቢ ትልቁ የከተማው ገበያ ስፍራ የደረሰበት የእሳት ቃጠሎ የነጋዴዎቹን ንብረት በሙሉ ማውደሙን ነዋሪዎች ገለጹ።
እንደሆነ አሁን ለመገመት በጣም ከባድ ነው። አንደኛ ተቃጠለበትም ዙሪያውን ሲታይ በጣም ሰፊ ሽፋን የያዘ ነው።
ከንብረት ከተቃጠለባቸው አንዱን ያነጋገር ነው ዘገባለን።
በሌላ ዘገባ በመቀሌ ማረሚያ ቤት ልጆቻችን ሰብአዊ መብታቸው በጣሰ መልኩ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰብ ገለጹ።
አማዲዮ ሐምድ ቢዩ ሰንሰለት አሲሩ
በሩቅ እየተያየን መነጋገር አንችልም። እጁን በሰንሰለት ታስሮ አይኑን ብቻ አይቼ ተመለስኩ። ከዛ በኋላም የአተት ህመም ተነስተዋል ተብለን ለአንድ ወር ያህል ተዘግቶ ነበር። ከዛም ተከፍቶ ተብለን ሄድን። ግን ልጄን ብጠይቅ እሱ በተዘጋ ቤት ነው ያለው አሉኝ። ብጠይቅ የሚሰማኝ አጣሁ።
ዝርዝሩን ይዘናል። በሌላ ዘገባ በዩናይትድ ስቴትስ ከእስር የተፈቱ ወጣቶች ከማህበረሰቡ ጋር ተቀላቅለው ህይወታቸውን ለመለወጥ የሚያደርጉትን ጥረት የተመለከተ ዘገባም ይዘናል።
እኔ ለእስር ከተዳረጉና ከተፈቱት ውስጥ አንዱ ነኝ። አሁን ተለውጫለሁ። እድገቴ ወንጀለኞች መካከል ነው። ለሁሉም ሰው ሁለተኛ እድል እንደሚያስፈልገው አምናለሁ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የሳውዲው ጋዜጠኛ ጀማል ሻጎይ በድንገት መጥፋትና የደረሰበት አለመታወቅ በሳውዲ ባለስልጣናት በሸሪኮቿ ላይ ማዕቀብ የሚያስጥል በመሆኑ ፕሬዚዳንት ዶናልድ ትራምፕ አስቸኳይ ምርመራ እንዲያካሂዱ አንድ የዩናይትድ ስቴትስ የሴናተሮች ቡድን ጥሪ አቀበለ። ትላንት ረቡዕ ለፕሬዚዳንት ትራምፕ የተላከው የሴናተሮቹ ደብዳቤ ጋዜጠኛው ባለፈው ሳምንት ኢስታንቡል ቱርክ ውስጥ ወደሚገኘው የሳውዲ ቆንስላ ጽህፈት ቤት ከገባበት ዕለት ጀምሮ ያልታየና ወዴት እንደገባም ያልታወቀ መሆኑ ተገልጿል። በሌላ ዜና በኢንዶኔዥያዋ ጃቫና ባሊ ደሴቶች በደረሰ ከባድ ርዕደ ምድር 3 ሰዎች መሞታቸው ተገለጸ። አደጋው በአካባቢው የነበረውን የነዋሪዎች ጭንቀት ያባባሰ መሆኑም ተመልክቷል። 3 ሰዎች የሞቱት በመለኪያ 6.0 የተመዘገበውና አያሌ ውድመት ያደረሰው ርዕደ ምድሩ በደረሰባት በጃቫ ደሴት እንደሆነም ታውቋል። ዓመታዊ የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF ስብሰባዎች የሚስተናገዱባት የባሊ ደሴት ነዋሪዎች ንብረቶቻቸው አንዳንድ ቁሳቁሶችን በማውጣት ተጠምደው እንደነበርም ተገልጿል። በመጨረሻም የሱዳን መንግስት ባለፈው እሁድ የፓውንዱን ምንዛሬ ዋጋ በግማሽ ያህል እንደቀነሰ ይፋ ማድረጉን ተከትሎ ብዙ ሱዳናውያን ቅሬታ እያሰሙ ነው። መንግስት ይህን እርምጃ የወሰደው ሀገሪቱን ከባድ ኢኮኖሚ ቀውስ በመታት ወቅት እንደሆነም ተመልክቷል። በሌላ በኩል ደግሞ ዩናይትድ ስቴትስ ለረዥም ጊዜ ጥላባት የቆየችው የኢኮኖሚ ማዕቀብ እንደ አውሮፓውያን አቆጣጠር በ2017 ቢያበቃም ተስፋ የተደረገው የምጣኔ ሀብት እንደገና ማንሰራራት አላሳየም። ዩናይትድ ስቴትስ አሁንም ሽብርተኝነትን ይደግፋሉ ብላ ከፈረጀቻቸው መንግስታት ውስጥ ሱዳን አንዷ ናት። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው በሐዋሳ ከተማ ከትላንት በስቲያ መስከረም 29 2011 ዓ.ም በተለምዶ አሮጌው ገበያ ተብሎ በሚጠራው ትልቁ የከተማው የገበያ ስፍራ የደረሰው የሰዓት ቃጠሎ የነጋዴዎቹን ንብረት ሙሉ ለሙሉ ማውደሙን ነዋሪዎች ገለጹ። ነዋሪዎቹ ቃጠሎ ብሔርን መሰረት አድርጎ የተቃጣ ነው የሚል እምነት አላቸው። የከተማው አስተዳደር በበኩሉ የቃጠሎ መንስኤ እየመረመረ እንደሚገኝ ገልጾ ብሔርን መሰረት አድርጎ የደረሰ ነው የሚለውን እንደማይቀበለው ለክልሉ መገናኛ ብዙሃን በሰጠው መግለጫ አስታውቋል። ጽዮን ግርማ ዝርዝር አላት።
በእሳት ቃጠሎ ንብረት እንደወደመባቸው የሚናገሩት በስልክ ያነጋገርናቸው ነዋሪዎች እንደገለጹት ማክሰኞ መስከረም 29 2011 ዓ.ም ከምሽቱ 1 ሰዓት አካባቢ በሐዋሳ ከተማ በተለምዶ አሮጌው ገበያ ተብሎ የሚጠራው የከተማው ትልቁ ገበያ ከአንድ አቅጣጫ በተነሳ እሳት ጀምሮ ከፍተኛ ቃጠሎ ማድረሱን ነው። ነዋሪዎቹ እንደሚሉት የገበያ ቦታው ሊቃጠል ይችላል የሚል የውስጥ ለውስጥ መረጃ ሲሰራጭ ስለነበረ ቀድመው ተራ ገብተው ሲጠብቁ እንደነበርና ጠባቂዎች የሽፍት ልውውጥ በሚያደርጉበት ሰዓት ቃጠሎ መድረሱን ነው። ንብረቶቻችን ተቃጥሎብናል በሚል በስልክ ካነጋገርኳቸው ብዙዎቹ በምንሰራው ስራ ልንታወቅ እንችላለን በሚል በድምጻቸው መረጃውን አየር ላይ እንዳናውል ጠይቀውናል። ሌላው ከፍተኛ ንብረት የወደመብኝ ነጋዴ ነኝ፣ ስሜን አትጥቀሺ፣ የወደመብኝን ንብረት ብገልጽ ደግሞ ማንነቴ ይታወቃል ያለ ግለሰብ በአጠቃላይ የቃጠሎ ጉዳይ አነጋግሬዋለሁ።
ገበያው አካባቢ ያለው የገበያው ማህበረሰብ አካባቢውን ሲጠብቅ ነበረ እና ሁለት ሰዓት ነው እራት በልቶ ምን ብለው ከቤት የሚወጣው ለጥበቃ የሚወጣው ሁለት ሰዓት ነው። ይሄ ነገር የሆነው አንድ ሰዓት ላይ ነው። አንድ ሰዓት ላይ እዛ አካባቢ ሰው የሚዘዋወርበት ሰዓት ነው። እንደገና ደግሞ አደጋ ይፈጠራል ተብሎ የሚታሰብበት የስጋት ሰዓት አልነበረም እና በአጋጣሚ በድንገት ነው እዛ ጋር የተፈጠረው
እሳት። አደጋው ሲደርስ ከአንድ ቦታ ላይ ነው የደረሰው?
ከአንድ አቅጣጫ ነው እሳት አደጋው የተነሳው። የኮብልስቶን መንገድ አለ መተላለፊያ ከገበያው አጠገብ ማለት ነው። ከመንገዱ አጭር ርቀት ላይ ነው ያለው። በወቅቱ የአደጋ መከላከያ እና በሰዓቱም አልደረሰም። በደረሰ ሰዓትም አገልግሎቱን አልሰጠም። አደጋው በጣም እንዳይስፋፋ የአካባቢው ነዋሪ ነው እንደውም ከዚህም የከፋ ጉዳት ማድረስ ይችል ነበር እና ወደ ሌላው አቅጣጫ እንዳይዛመት አብዛኛውን የመከላከል ስራ የሰራው የአካባቢ ህብረተሰብ ነበር እና ከመንግስት አካባቢ አካል ቶሎ ብሎ ያን የመከላከል ድጋፍ የተደረገበት ሁኔታ ፈጥኖ የደረሰበት ሁኔታ አልነበረም።
ስለዚህ ምን ያህል ንብረት ወደመ? በአጠቃላይ
በህዝብ ቁጥር ቢት ስታይ በጣም በብዙ ሺህ የሚቆጠር ህዝብ ነው። እንግዲህ እያንዳንዱ ንብረት ምን ያህል እንደሆነ አሁን ለመገመት በጣም ከባድ ነው። አንደኛ ተቃጠለበትም ዙሪያውን ስታይ በጣም ሰፊ ሽፋን የያዘ ነው እና ይሄን ያለ ብሎ ለመገመት በጣም ያስቸግራል። በጣም በጣም ብዙ ነው።
አሮጌ ገበያ እየተባለ የሚጠራና የቀደመ የገበያ ስፍራ መሆኑን ያነጋገርናቸው ሰዎች ነግረውናል። እና ምን አይነት ስብጥሮችን ለሽያጭ የሚቀርቡ እቃዎች ያሉበት ቦታ ነው
ገበያው? አንደኛ ከተማው ሲቆረቆር ጊዜ ጀምሮ ያለ ነው። አሁን የቅርብ ጊዜ እድሜ የሚያስቆጠረ ሳይሆን በጣም ረዥም ጊዜ ያስቆጠረ ከመሆኑ አንጻር ለዚህ ለከተማው መሰረት ነው ማለት ይቻላል። ማንኛውም ገበያ እዚህ ከተማው ህብረተሰብ መጥቶ ምንም የሚያጣው ነገር የለም። እዛ ሁሉም አልባሳት ብትቤ የሌሊት አልባላስ አልባሳት፣ የቤት እቃዎች፣ አትክልት፣ መሰረታዊ የሆኑ ነገሮችን ሁሉን አሟልቶ የያዘ ነው። እነዚህ አሁን ከተማው ከተስፋፋ በኋላ እነዚህ አልባሳት ሱቆች ከመፈጠራቸው በፊት ታይዋን የሚል ስያሜ ቀደም ረዥም ጊዜ ያስቆጠረ ሁሉ የነበረበት እና ሁሉም መሰረታዊ የሆኑ ነገሮች አስፈላጊ የሆኑ ነገሮችን አሟልቶ የያዘ ነው። ጀነራሊ የከተማው ለገቢ ምንጭም የጀርባ አጥንት ሆኖ እያገለገለ ያለ ነው።
ቃጠሎ ምን ያህል ነው ውድመቱን ያደረሰው? ሙሉ ለሙሉ ነው የወደመው? የተረፉ ሱቆች አሉ? የውድመቱ መጠን ምን ያህል ነው?
ሙሉ ለሙሉ ወድሟል ለማለት ይቻላል። ማለትም ዙሪያው ላይ አሁን በወቅቱ እኛ የመከላከል ስራ ስንሰራ አንደኛ የቃጠሎው ሽፋን በጣም እንዳይሰፋ የመከላከል ስራ ሲሰራ ነበር። በወቅቱ ደግሞ ተዘጉ ሱቆች ራሱ ከቃጠሎ የተረፉትም ቤቶቹ ተዘርፈው እቃው ወጥቶ ባዶ የሆኑበት ሁኔታም አለ እና ከዛ አንጻር ገበያውን ሙሉ በሙሉ ወድሟል ማለት ይቻላል።
በትላንትና ዕለት መግለጫ የሰጡት ምክትል ከንቲባ አቶ ስኳሬ የእሳት አደጋ መኪናው ወዲያው እንዲደርስ መደረጉን እና ከደረሰ በኋላ ግን አገልግሎት በሚሰጥበት ሰዓት እሳት የማጥፋት እንቅስቃሴውን በሚያደርግበት ሰዓት ውሃ ጠፍቶ ተመልሶ ሲመጣ የተለያዩ ጥቃቶች ስለደረሱ በአግባቡ ሊወጣ ስላልቻለ ይሄም ለእሳት ማባባሱ ምክንያት ነው ብለው መግለጫ ሰጥተዋል እና ይሄ ነገር ተደርጎ ከሆነ እንዴት በምን ምክንያት ነው የተደረገው? ለእሳት ለማጥፋት የመጣ መኪና እንደዚህ አይነት ነገር የደረሰበት?
ጥሩ ጥያቄ ነው። እኛ እንግዲህ እንደ ንግዱ ማህበረሰብ በዛን ሰዓት እኔ ገና ወደ አንድ ሰዓት አካባቢ ወደ ቤቴ ደርሼ ነበር። ቤት ገና እንደገባው የፍንዳታ ድምፅ ሰምተን ነበር እና ወደ ውጭ ወተን ስናይ የእሳት ምልክት ወደ ላይ ሲንቦገቦግ አይተን በፍጥነት ስንደርስ እንዳልሽው የእሳት አደጋው መኪና እዛው አካባቢ ደርሶ ነበር። እና ምንም እኛ በደረስን በሰዓት አገልግሎት ስንሰጥ አላየነው። የመጣውም ህብረተሰብ ቀድሞ የደረሰው ህብረተሰብ የመከላከል ስራ እየሰራ ነበር። እኛ ከገባን በኋላ አብዛኛው ህብረተሰብ ሌት ብሎ የሰማው በሚመጣበት ሰዓት ዙሪያው በፖሊስ ታጥሮ ነበር፣ እንዳይገባ ተከልክሏል። አብዛኛው ህብረተሰብ ውስጥ የገባን ህብረተሰብ የመከላከል ስራ በምንሰራበት ሰዓት የእሳት አደጋው መኪና ውሃ ስርጥ አላየንም። እና ህብረተሰቡ ረዥም ጊዜ እንግዲህ እሳቱን የመከላከል ስራ ካበቃ በኋላ ይሄ ምንም አገልግሎት እስካልሰጠ ድረስ ኖሮ አልተቀመም በሚል ሰው ህብረተሰቡ በቁጭት ይሄን ጉዳት እንዲደርስ እንዳደረገ ነው እኛ በወቅቱ ያየ ነው። በሰዓት
እሳት አደጋው ለመነሳቱ ምርመራ ላይ ነው ብለው የጠቀሷቸው ምክንያቶች አሉ። አቶ ስኳሬ፣ በእናንተ በኩል መንስኤ ነው የምትሉት ዋና ምክንያት ምንድን ነው?
መንስኤ ይሄ ነው ብለን ለማለት አሁን ተጨባጭ የሆነ ነገር ብለን የምንለው ነገር የለም። ግን በተለያዩ ጊዜያት ግን ገበያው አደጋ ላይ እንዳለ ለረዥም ጊዜ በአካባቢው በጅም ብሎ ውስጥ ለውስጥ ሲወራ ነበረ። ግን ያው የሚቃጠለበትን ቀን ባናቅም ቃጠለው እንደሚነሳ እያንዳንዱ የንግዱ ማህበረሰብ ስጋት ላይ ነበረ። ከዛም ስጋት የተነሳ ነው ከሁለት ሰዓት ጀምሮ ማታ ማታ ሮንድ ሆኖ በየተራ ሲጠብቅ የነበረው።
ከምን የመነጨ ስጋት ነው የነበረው? እና ውስጥ ውስጡን ይነገር ነበር፣ ስጋት ነበረን፣ ተራ ገብተን ሁሉ እንጠብቅ ነበር እያሉ ነው። እና ከምንድን ነው ይሄ ስጋት የመነጨው?
ገበያው ላይ አብዛኛው የሚሰራው ከሌላው አካባቢ የመጣ ህብረተሰብ ነው። እና እንደ ሰው አስተሳሰብ ስረዳው ግን ብዙም የዚህ አካባቢ ሰው ተጠቃሚ አይደለም። እና ደግሞ ሲወራ የነበረው ገበያው አሁን እንዲህ በእሳት ከጋየ በኋላ መልሰው ቦታውን ለማግኘት የሚፈልጉ አካላት እንዳሉም ነበረ። ማለትም እንደገና ተሸንሽነው ቦታ እናገኛለን የሚሉ አካሉ እንዳለ ነው ሲረዳ የነበረው።
አሁን ከቃጠሎ በኋላ ከመንግስት እንግዲህ ከትላንት ወዲያ ነው በእርግጥ የተቃጠለው። ነገር ግን ትላንትና በዛሬ መካከል የከተማው አስተዳደር ጋር የተነጋገራችሁት ነገር አለ?
አዎ፣ ዛሬ ስብሰባ ጠርቶ ነበር። ሀሳቦች ተነስተዋል። ያው እንግዲህ መልሶ የማቋቋም ስራ እንደሚሰራ ነው የተነገረው። ቦታችሁ እንደማይወሰድና መልሳችሁ እንደምታገኙ አሁን እነሱ እንግዲህ ምን መነሻ አድርገው እንደሆነ የነበራችሁበት ቦታ ላይ እንደምትመለሱ አልባልታ ወሬውን አትስሙ፣ ቦታችሁ ላይ ትመለሳላችሁ የሚል ነው እና መንግስት ወደፊት በጀት አመቻችቶ ተመካክረው እስከሚሰራ ድረስ ጊዜያዊ የሆነ አሁን መስሪያ እንዲሰራ የሚል ነው እና ግን አሁንም ህብረተሰቡ ስጋት ላይ ነው ያለው። ለምን ቀድሞ በነበረው አሰራር የሚሰራ ከሆነ አሁንም ያው ለችግሩ ተጋላጭ ነን የሚል እምነት ነው ያለው ህብረተሰቡ። አሁንም ያው ህብረተሰቡ ሙሉ እምነት የለውም ባለው ሁኔታ። አሁንም
የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳሬ ሹዳ ቃጠሎውን አስመልክቶ በትላንትናው ዕለት በሰጡት ጋዜጣው መግለጫ አደጋውን ለመቆጣጠር የእሳት አደጋ ተሽከርካሪዎች ወደ ስፍራው መላኩን ገልጸው አደጋውን ለመቆጣጠር ከሻሸመኔ ከተማ አስተዳደርም ጭምር ርብርብ መደረጉን ተናግረዋል። በስፍራው የነበሩ ተቀጣጣይ ነገሮች ጭምር እሳቱን እንዳባባሱትም ገልጸዋል። ዘረፋና የእሳት አደጋ መኪኖች በመንግስት ተቋማት ጭምር መደረጋቸውንም አስረድተዋል። ቃጠሎ ብሔርን መሰረት አድርጎ የተቃጣ ነው፣ ሆን ብሎ የተደረገውን ነው የሚለውን በተመለከተ ደግሞ ይህ መሰረተ ቢስ ወሬ ነው በሚል አስተባብለውታል። ወደ ተከታዩ ዘገባችን እናልፋለን። ከእስር የተፈቱ ሰዎች ቀሪ ሕይወታቸውን ያለ ውንጀላ መምራት ይችላሉ። ሆምቦይ ኢንዱስትሪስ የተባለ ለእነዚሁ ሰዎች የተቋቋመ ቡድን ከማህበረሰቡ ጋር እንዴት ተቀላቅለው ስኬታማ እንደሚሆኑ ከፍተኛ ጥረት በማድረግ ላይ ይገኛል። ባልደረባችን አንጀሊና ባግዳሳሪያን ያደረሰችንን ዘገባ መስታወት አራጋው ታቀርበዋለች።
የ27 ዓመቷ ቲፋኒ ብራውን ከእስር ቤት የተለቀቀችው በቅርቡ ነው። የተወለደችውና ያደገችው በደቡብ ካሊፎርኒያ ግዛት ወንጀለኞች በበዙባት መንደር ውስጥ ነበር።
ከልጅነቴ ጀምሮ ከሰዎች ጋር ስጣላን ያደግኩት አመጽ በማነሳሳት በሚል 9 የክስ መዝገብ ተከፍቶብኝም ነበር። ያለፍኩበት መንገድ ስህተት ነበር። ከቻልኩ እንደዚህ አይነት ስህተቶች ውስጥ በድጋሚ ራሴን አልከትም ነበር ያለችው።
እንደ ቲፋኒ ያሉ ወጣቶች ጎን ለመቆም የ5000 ርቀት ሩጫና የእግር ጉዞ በሎስ አንጀለስ በየአመቱ ይካሄዳል። ወጣቶቹን ለመርዳት የሚንቀሳቀሰው ቡድን ሆምቦይ በሚል ስያሜ ይጠራል። ይህ ቡድን በተለያዩ ፍርድ የእስር ቆይታቸውን ጨርሰው የተፈቱ ወጣቶችን የምክር አገልግሎት በመስጠትና በተለያዩ ሙያዎች በማሰልጠን ስራ የሚያገኙበትን መንገድ ያመቻቻል። ግሪጎሪ ቦይል የሆምቦይ መስራች ነው።
ፕሮግራማችን እርዳታ ለሚያስፈልጋቸው ሳይሆን እርዳታውን ለሚሹት ነው የምንሰጠው። በከፈትነው በር በፈቃደኝነትና በራስ ተነሳሽነት ቡድናችንን ለተቀላቀሉት የሚያስፈልጋቸውን እርዳታ ማግኘት ይችላሉ።
ከስር ለተፈቱ ሰዎች አዲስ ህይወት መጀመር ከባድ እንደሆነ ሪቻርድ ሃሴል ይናገራል። ሪቻርድ ይህን ስራ ሲጀምር አካባቢው ባሉ ሰዎች ተአማኒነት እንዳልነበረውና ጓደኞቹ ከስር ከተፈቱ በኋላ ስራ ለማግኘት እንዴት እንደተንገላቱ፣ ማንም አሰሪ ከስር ለተፈታ ወጣት የስራ እድል ለመስጠት ፈቃደኛ እንዳልነበረ ያስታውሳል። ዛሬ ሪቻርድ ማንነቱን በስራ አስመስክሮ የተሳካለት የንግድ ሰው ሆኗል።
እኔ ለእስር ከተዳረጉና ከተፈቱት ውስጥ አንዱ ነኝ። አሁን ተለውጫለሁ። እድገቴ ወንጀለኞች መካከል ነው። ለሁሉም ሰው ሁለተኛ እድል እንደሚያስፈልገው አምናለሁ።
በዚህ የሩጫና የእግር ጉዞ የተሳተፉት ሁሉ ከሆምቦይ ቡድን የሚያገኙትን ጥቅም በማሰብ ወይም ህግን ባለማክበር ታስረው የተፈቱ አይደሉም። እነሱም በበኩላቸው ከጎን መቆማቸውን ለማሳየት የተቀላቀሉ ሰዎችም ይገኙበታል። ጆሴፍ የሆምቦይን አላማ ለመደገፍ ነው በእግር ጉዞ ላይ የተገኘው።
ማንም ሰው ፍጹም አይደለም። ሁላችንም ሰዎች በመሆናችን ስህተት እንሰራለን። ስለዚህ ማንኛውም ሰው ህይወቱን መለወጥ የሚችልባቸው መንገዶች ሊከፈቱለት ይገባል። እውነት ለመናገር ሁሉም ሰው ሁለተኛ እድል ያስፈልገዋል። አንዳንዶች አይቀበሉት ይሆናል እንጂ ሁላችንም ሁለተኛ እድል ያሻናል።
ቲፋኒ ብራውን በሆምቦይ ቡድን አማካኝነት የተሰጣትን ከወንጀል የጸዳ የሙከራ ጊዜ በተሳካ ሁኔታ አጠናቃለች። አሁን ቲፋኒ ለመሆን የምትመኘው የፋሽን ዲዛይነር፣ በተለይም ከእስር ቤት ቆይታ በኋላ በፋሽን ሞዴልነት ታዋቂ የሆነውን የጀርሚ ሜክን ፈለግ መከተል ነው የምትፈልገው። በየአመቱ ከእስር ተፈተው እርዳታ በመፈለግ ወደ ሆምቦይ ቡድን ከሚመጡት 15,000 ሰዎች መካከል ወደ ወንጀል የሚመለሱት 3% ብቻ ናቸው።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እናልፋለን። በመቀሌ ከተማ ማረሚያ ቤት በልጆች ሰብአዊ መብታቸውን በጣሰ ተይዘው ይገኛሉ ሲል የታራሚዎች ቤተሰብ ገልጸዋል። በማረሚያ ቤቱ ካለፈው ሐምሌ ወር አጋማሽ ጀምሮ በተፈጠረ የእሳት አደጋ ጋር ተያይዞ ለብቻቸው በተያዙ ከሰባ በላይ ታራሚዎች የተለያዩ የሰብአዊ መብት ጥሰት እየተፈጸመባቸውም ነው ብለዋል። የትግራይ ክልል ጸጥታና አስተዳደር ቢሮ በዚህ ጉዳይ ተጠይቆ ታራሚዎቹ በቃጠሎ ምክንያት ክስ ተመስርቶባቸው ፍርድ ቤት የተያዘ ጉዳይ በመሆኑ ዝርዝር ማብራሪያ አልሰጥበትም ብለዋል። ሙልጌታ ጽባሀ ቅሬታ አቅራቢዎቹንና የሚመለከተውን አካል ምላሽ ጠይቆ ተከታዩን ዘገባ አጠናቅሯል።
በመቀለ ማረሚያ ቤት ከሐምሌ ወር አጋማሽ ጀምሮም ከሰባ በላይ ታራሚዎች በቦታው በተፈጠረ የእሳት አደጋ ተከትሎም ከሌሎች ታራሚዎች በተለየ ሰብአዊ መብታቸው በጣሰ መልኩ ተይዘው ይገኛሉ ሲሉ የታራሚዎቹ ቤተሰብ ገልጿል።
ቤተሰብ ለመጠየቅ ሲሄድም ብዙ ችግር አለ። እየተሰደው እየተገፈተረ ነው ቤተሰብ የሚመለሰው። አይተ ለመመለስ ቤተሰብ ሲሄድ ተናዶ ተበሳጭቶ እምባው ጨርሶ ነው ወደ ቤት የሚመለሰው።
አማዕዲዮ ከምዝ ብ ሰንሰለት ተኣሲሩ
በሩቅ እየተያየን መነጋገር አንችልም። እጁን በሰንሰለት ታስሮ አይኑን ብቻ አይቼ ተመለስኩ። ከዛ በኋላም የአተት ህመም ተነስቷል ተብለን ለአንድ ወር ያህል ተዘግቶ ነበር። ከዛም ተከፍቶ ተብለን ሄድን። ግን ልጄን ብጠይቅ እሱ በተዘጋ ቤት ነው ያለው አሉኝ። ብጠይቅ የሚሰማኝ አጣሁ። ተመለስኩ። ችግሩ ይህ ነው። ወንጀለኛ ከሆኑ በህግ ይጠየቁ፣ ነጻ ከሆኑም በነጻ ይለቀቁ እንጂ እንደዚህ ሊሰቃዩ አይገባም ነው ያሉት። በተለየ መልኩ ታራሚዎቹ ከተያዙ ጀምሮ በነበሩ ጥቂት ሳምንታት ወደ ማረሚያ ቤቱ ሲሄዱ በሩቅ ብቻ እንዲያዩ ይደረግ እንደነበረ የገለጹት እነዚህ ቤተሰቦች ከዛ በኋላ ግን ለማግኘትም እየተከለከልንና እየተንገላታን እንገኛለን ሲሉ ገልጿል። በማረሚያ ቤቱ ለታራሚዎችም በሰንሰለት ታስረው የሚውሉበትና የሚያድሩበት ሁኔታም እንዳለ ተናግሯል።
በሽንት ቤት ምክንያት ጥዋት በ12 ወጥቶ ማታ በ12 ነው የሚጠቆምበት። በዚህም ችግር አላቸው። ወላጅና ልጅ በቅርብ ተገናኝቶ ማውራትም አይቻልም። በርቀት ነው። ገላቸው በወቅታቸው አይታጠቡም። ለመጸደጃም አይመቻቸውም። ልብሳቸውም በጊዜያቸው አይቀይሩም። ማጠብም አይችሉም። እና እንደዚህ አይነት ችግር በዚህም በሽታ ሊመጣቸው ይችላል። ለደም መዝውውርም ማቆም ይችላል። የጠበቀ ነው ማሰሪያውም። እና እንደዚህ አይነት ችግር ነው ያላቸው።
ተፈትሒሎም እዩ ህዝለሲ ጽርየት ነይሩ አው ይሸኑ እንሱ
ችግራቸውን ተፈቷል ተብለን በሚያድሩበት ቦታ ነው ሽንታቸው የሚሸኑበትም የነበረ ቆሻሻም ነበረ ቦታውን። ይህንን ተፈቷል ተባል። ሁለተኛ ደግሞ ይመቱ ነበር። አንዳንድ ጊዜ እጃቸውን ውሃ ሲታጠቡ የታሰሩበት ሰንሰለት ይወልቅና አውልቃቸው ተብለው ይደበደቡ ነበር። ይህንንም ተፈቷል ብለውን ለማረጋገጥ ሄደናል። ግን ለውጥ የለም። እኛ ያየን ያንገላቷቸዋል። ከኛ በኋላ ደግሞ ምን ሊያደርጓቸው እንደሚችሉ ፈጣሪ ነው የሚያውቀው ነው ያሉት።
በማረሚያ ቤት ያለ ብዙ ችግር አለ። ወንድሜ ይዛለ። ስለዚህ እጃቸው በሰንሰለት ለሁለት ወር በላይ ታስረዋል። ለምንም ነገር አይመችም። ቤተሰብም መገናኘታችንም በርቀት ነው። ማብራትም አችልም። ችግራቸውን መናገር አይችሉም። እነሱ ለብቻቸው የተዘጋ ቤት ነው የሚኖሩ። ስለዚህ ማጸዳጃ ቤት ቢገቡም አይመችም። እጃቸው የታሰረ ነው። ለመብላትም ይቸገራሉ። ቢፈልጉ ካስታወሱ ፖሊሱ ፈቶ ነው የሚያስበላቸው። ካልሆነም ከረሱትም ረሱት ነው። ስለዚህ እንደዚህ አይነት ችግር አለ።
ችግሩን እንዲፈታ በተደጋጋሚ ለሚመለከታቸው የመንግስት አካላት ብናሳውቅም አልተፈታም ብለዋል። በዚህ ጉዳይ አስመልክቶ ለማረሚያ ቤቱ ስራ አስኪያጅ ለማነጋገር ሞክረን በስራ ጉዳይ በመቀለ ከተማ እንደሌሉ በስልክ ገልጸውልናል። ምላሽ ለማግኘትም ወደ ክልሉ ጸጥታና አስተዳደር ቢሮ ሄደናል። የቢሮው የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ሀፍታይ መሰለም ጉዳዩ ገና በፍርድ ቤት እየታየ ያለ በመሆኑ ዝርዝር ማብራሪያ ከመስጠት ተቆጥበዋል።
የተነሳው ነገር እኛም እናውቀዋለን። ቅሬታውም እኛም ጋር መጥቶ ስለነበረ የሚመለከታቸው ከኛ ከጸጥታ ቢሮም ብቻ ሳይሆን ከክልል የርዕሰ መስተዳድር ጽህፈት ቤትም ሰዎች ተወክለው መጥተው ነገሩን አይተውታል። አጋጣሚ ሆኖ ግን ጉዳዩ በፍርድ ሂደት ነው ያለው። ባለፈው ክረምት በተነሳው ቃጠሎ ያው የተወሰኑ ታራሚዎች ተጠርጥረው በህግ ሂደት ነው ያሉት። በህግ ሂደት ያለን ነገር ደግሞ አሁን ዝርዝር መረጃ በዛ ጉዳይ ላይ መናገር አዋጁ አይፈቅድም። አዋጅ 590/2000 በአንቀጽ 21 ንዑስ አንቀጽ 2 ላይ ከሀ እስከ አምሮሃ ባለው ስናይ ዝርዝር ነገሮችን መስጠት ለፍርድ ሂደቱ ሊያዛባ የሚችል ከሆነ የተዛነፈ ፍርድ ለመስጠት እድል የሚሰጥ ከሆነ እና አላስፈላጊ የሆነ ውጤት የሚያስከትል ነው ተብሎ የሚታመንበት ከሆነ መረጃዎች መሰጠት የለባቸው ነው የሚለው። ስለዚህ ለጊዜው በዛ ጉዳይ ላይ ዝርዝር ነገር ለመስጠት አስፈላጊ ነው ብለን አናምንም እንደ ቢሮ።
የታራሚዎቹን አያያዝ ቢሮአችሁን ነው የሚመለከተውና በዚህ ጉዳይ ያላችሁ ምላሽ ምንድን ነው ብለን ጠይቀናቸዋል።
የፍርድ ሂደቱ ስላላለቀ ነው አሁን አንነጋገርም እያልን ያለ ነው እንጂ ስለ አያያዛቸው አንናገርም ማለት አይደለም። እየተባለ ያለው ቅሬታም እያቀርቡ ያሉት አካላት ግን አጋጣሚ ሆኖ በህግ የተያዘ ጉዳይ አላቸው። ጉዳያቸው ደግሞ አላለቀም። ስለዚህ ስለ እነዚህ ሰዎች ጉዳይ እያወራን ስለሆነ ነው። ከእነዚህ ሰዎች ውጭ ያሉት ታራሚዎች ከተጠርጣሪዎች ውጭ ያሉት ታራሚዎች በተመለከተ ልንናገር እንችላለን። ወይም ደግሞ ከዛ አሁን ቅሬታ የቀረበበት ካለው ማዕከል ውጭ ባሉት ማዕከላት ስላለው አያያዝ ከሆነ የምንጠየቀው እሱን ዝርዝር ነገር መስጠት ብዙም ችግር የለው። በህግ ስር ስላሉት አካላትና ወይም ደግሞ ጉዳይ ግን መረጃ መስጠት አስፈላጊ አይደለም ተብሎ በአዋጅም ተቀምጧል።
የታራሚዎቹ ቤተሰብ ጉዳዩን ወደ ሰብአዊ መብት ኮሚሽን እንዳደረሱ ተናግሯል። በኢትዮጵያ ሰብአዊ መብት ኮሚሽን መቀለ ቅርንጫፍ ከፍተኛ የምርመራ ባለሙያ አቶ ዮናስ ሚዛን ጉዳዩን እየተከታተሉት ይገኛሉ።
12 ሰዎች ናቸው አቤቱታ ያቀረቡት። በአቤቱታቸው መሰረት ወደ ቦታው በመሄድ የምርመራ ሂደቶች እያካሄድን ያለ ነው። የሚመለከታቸው አካላትን አግኝተናል። ታራሚዎችም በቦታው ሄደን ያሉበትን ሁኔታ ለማየት ሞክረናል። ስለዚህ ሁኔታው ወይም መዝገቡ በሂደት ላይ ያለ ስለሆነ እስኪያልቅ ድረስ ምን እንደሆነ እንጠብቃለን ማለት ነው። ውሳኔው እስኪደርስ ድረስ።
ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሀ መቀለም።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በሀገር ውስጥ የሚካሄዱ ግድያዎችን በመቃወም መግለጫ አወጣ። መንግስት ወንጀለኞችን ለፍርድ እንዲያቀርብም ጠይቋል። መለስካቸው አማሃ ዝርዝር አለው።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በጽሁፍ ያሰራጨው መግለጫ ካለፈው ሳምንት ጀምሮ በቤንሻንጉል ጉሙዝ ክልል ከባድ የጦር መሳሪያ ታጠቁ አካላት በህር ተኮር የሆነ ጥቃት እየፈጸሙ ናቸው ሲል ይከሳል። በተለይም በዚህ ክልል ነዋሪ በነበሩ የኦሮሞ ብሔር አባላትና በሌሎችም የተለያዩ ብሔር ብሔረሰቦች አባላት ላይ ግድያና የማፈናቀል እርምጃ እንደወሰደም ይናገራል። በዚህ እርምጃ ምክንያትም ከመቶ በላይ ዜጎች ሕይወታቸውን እንዳጡ፣ በርካቶች እንደቆሰሉና ከመቶ ሺህ በላይ ዜጎችም ከቤት ንብረታቸው መፈናቀላቸውን ይኸው የፓርቲው የጽሑፍ መግለጫ ይዘረዝራል። እነዚህ ከተለያዩ ብሔር ብሔረሰብ የመጡ ናቸው ያላቸው የተፈናቀሉ ዜጎችም በአሁኑ ወቅት በአቅራቢያው በሚገኙ የኦሮሚያ ክልል ዞኖች ተጠልለው ይገኛሉ ብለዋል። በተመሳሳይም በመስከረም ወር አጋማሽ በደቡብ ክልል በከፋ ዞን ደቻ ወረዳ በአምስት ቀበሌዎች ሲኖሩ በነበሩ የከምባታና የጠንባሮ ብሔረሰቦች አባላት ከደቡብ ሱዳን አካባቢዎች የመጡ ታጣቂዎች አድርሰዋል ባለው ጥቃት ከ20 በላይ ሰዎች መገደላቸውን መግለጫው ያስረዳል። በዚህ ጥቃትም በርካታ ዜጎች ቆስለዋል፣ ተፈናቅለዋል። መግለጫው በተመሳሳይ ሁኔታ በአገሪቱ በአሁኑ ወቅት እየተፈጸሙ ናቸው ያላቸውን ሕገ ወጥ ድርጊቶችም ዘርዝረዋል። ቀጠል አድርጎም እነዚህ ጥቃቶች በአገሪቱ የተለያዩ አካባቢዎች እየተለመዱ መምጣታቸውን በመጥቀስ በመንግሥት በኩልም ችግሮቹ የታወቁ ናቸው ይላል። ይሁንና መንግሥት እነዚህን ዘግናኝ የወንጀል ድርጊቶች ለማስቆም ወቅታዊና ተመጣጣኝ እርምጃዎች እንዳልወሰደ በመግለጽ በጽኑ ይነቅፋል። በመጨረሻም ኢሶዴፓ በጸረ ሰላም ኃይሎች በዜጎቻችን ላይ እየተፈጸሙ ያሉ ጥቃቶችን በአስቸኳይ በማስቆምና ዜጎችን ዘላቂ ሰላም የሚያገኙበትና ደህንነታቸው የሚረጋገጥበትን ተጨባጭ እርምጃዎች መንግሥት እንዲወስድ ጠይቋል። ጥቃት በማድረስ ላይ የሚገኙ ወንጀለኞችም በሕግ ፊት ቀርበው እንዲጠየቁ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። ነገ ጉዞ እንገናኝ።
ኩን ራዲዮ ሰገለ አሜሪካቲ